ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እኛም ያለፍንበት ሁኔታዎች አሉ እና እነሱን ሁኔታዎች ትንሽ ፈገግ በሚያስደርግ የአፋሳን ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ከሰሞኑ ልክ ያለፈን መጠጦስ ባስቀኝ አቀራረብ የቃኘ ስለአውደረ የአዲስ አበባ ላይ ተከይዷል። ከአዘጋጆቹ ጋር ያደረግነው ቆይታ በመሽቱ ተካትቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለሁ። የምስልና ድምጽ ቅንብሩን ደግሞ ንጉሱ ታምሬ ያከናውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከሶስት ወጣቶች ጋር እንተዋወቃለን። እኛ ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዙ አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ከወጣቶቹ ጋር ያደረግነው ቆይታ በመቀጠል ይቀርባል። በመጀመሪያ ራሳቸውን ያስተዋውቃሉ።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር 2029 ተመረኩት። በአሁኑ ሰዓት ደግሞ ማስተርስ እየሰራ እገኛለሁ። ወደፊት ኮሌጅ ወይ ሜዲካል ስኩል ሊሄድ ነው ሀሳቤ።
አመንቲ ተመስገን እባላለሁ። ዩኒቨርሲቲ የቦርድ አባል ነኝ። ከጀመርኩ 3 አመት ሆኖኛል። በአሁኑ ሰዓት ኒውትሪሽኒስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመርቂያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። አሁን ሰዓት የሁለተኛ አመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አት ያል ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል። የኢኤልዲ መንቲ ነበርኩኝ። በአሁኑም አመት ተመልሼ ምንቶር አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልዲን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ኤንድ ዴር ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱን ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። እነዚህ ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ካይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ይቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክራለን።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራናለች። ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመጣቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ?
ተብዙ ዘረጋም ያለው ነው ለኛ ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ ያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴይም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኝ ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጥ መጨመር ፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸር የት እንደምማር ወይ የት እንደሚሄድ ከአንድ አመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ፣ አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራም ከገቡ በኋላ ይህንን አርግ ይናርግ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ዶንት ሲ ኢምፖርታንስ ኦፍ ሜንቶርሽፕ። እኔ እዚህ ስመጣ በጣም አጋጥሞኝ ነበር፣ ቢካዝ አይድናል ነው ሀቱ ናቪጌት ሲስተም ምን ትራኮስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በዛቱ ላልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደርስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያን ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሚንስ ዴይ ዶንት ሲ ዘ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲቪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ቶፕ ናች ዩኒቨርሲቲ እንዲገቡ ነው የምንፈልገው። እና እዛ ደግሞ ገብተው እንዲወጡ እንፈልጋለን፣ መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻለንጅ የሚመጣውን ኦቨርካም አድርገው እንዲወጡ ነው የምንፈልገው። እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ እንድትያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይማድርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም፣ በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እጅግንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁኑ ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖር ይችላል። በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተሻለኝ መጠን እልካለሁና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የኛ ለኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዘ ዩኤስ ናት ጀስት ኢን ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ አሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱን መረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ አስፋስፍም እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ ይችላል የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኤደን ገረመው በኬንያ ስደት ላይ የሚገኙ ጋዜጠኞች ስራቸውን እንዲቀጥሉ ስለሚያግዘው ማዕከል ትነግረናለች።
ሻዳውድ የጋዜጠኝነት ጉዞ በጎርጎሮሳውያን 2023 ተስተጓጉሏል። በሱዳን በሁለቱ ኃይሎች መካከል ጦርነት ሲጀመር ጋዜጠኛዋ ሀርቱም ከሚገኘው መኖሪያ ቤቷ ለመሰደድ ተገድዳለች።
We had to move from our house to another
ከመኖሪያ ቤታችን ወደ ሌላ ክልል መሄድ ነበረብን። እዚያ 10 ቀናት ያህል ከቆየን በኋላ ሴቶች እንደሚጠለፉና እንደሚደፈሩ ሰማን። ያለኛ በጣም የሚያስፈራ ነገር ነበር።
ባለፈው አመት ግንቦት ወር ላይ ወደ ኬንያ የመጣችው ኢስራ ኑሯን ለማቋቋም እየጣረች ነው። ምስጋና ለሚዲያ ድጋፍ መርሃ ግብር ይሁንና የሚያግዛት አግኝታለች። መርሃ ግብሩ ተቀማጭነቱን በጀርመን ሀገር ባደረገው የመገናኛ ብዙሃን ትብብርና ሽግግር MICT እና እንዲሁም በአፍሪካ አጋሮቹ የሚተገበር ሲሆን በስደት ላይ የሚገኙ ጋዜጠኞችንም ያግዛል። ይስራ በዚህ በምስራቅ አፍሪካና በሱዳን ግጭት ተፈናቀሉ ጋዜጠኞች የፌሎሺፕና የትምህርት መርሃ ግብር ላይ የገንዘብና ህጋዊ ድጋፍ ማግኘት የቻለ ሲሆን ስራዎቿም ለህትመት በቅተውላታል።
I wrote three articles, of course, under the supervision of...
ሶስት ጽሑፎችን ጽፌያለሁ እና እነዚህ ፕሮጀክቶች እየታዩ ነው። ስራዎችን ስልክላቸው ስለዚህ ነገር ብትጽፊ፣ በዚህ ነገር ላይ ብታተኩሪ የሚሉ አስተያየቶች ይደርሱኛል። ይሄ ጥሩ የመማሪያ መንገድ ነው።
ማዕከሉ እስካሁን ድረስ በዓለም ዙሪያ ላሉ 80 ጋዜጠኞች ድጋፍ ያደረገ ሲሆን ከዚህ ውስጥ 15ቱ በኬንያ የሚገኙ ናቸው። በዚህ መርሃ ግብር ለመሳተፍም የሚያመለክቱ ባለሙያዎችን የሚገመግሙ ቡድንም አላቸው። ጄ ዌግነር የመገናኛ ብዙሃን ትብብርና ሽግግር MICT ዳይሬክተር ናቸው።
The fellowship usually runs for about 3 to 4 months.
መርሃ ግብሩ ከሶስት እስከ አራት ወር ጊዜ የሚፈጅ ሲሆን ሁለገብ አቀራረቡ ደግሞ በግለሰብ ደረጃ የሚሰጡ 7 ክፍሎች አሉት። እነዚህ የትምህርት ክፍሎች ስለ ደህንነት ሁኔታዎች፣ ስለ ማህበረሰብ ህይወት ድጋፍ፣ የአካላዊና የአእምሮ ጤና ድጋፍ እንዲሁም አካታችነትና የህጋዊነት ሁኔታን ያካትታሉ።
እንዳለም አቀፉ የፕሬስ ማህበር በመስራቅ አፍሪካ IPAEA ያሉ አጋሮችም የጋዜጠኞቹን ስራዎች ከፍለው በመግዛት እንዲሁም ደግሞ ጋዜጠኞቹ ለስራ ሲሄዱ የሚያስፈልጓቸውን የፕሬስ ይለፍ ማረጋገጫዎችን በማዘጋጀት ያግዛሉ። በተጨማሪም ለጋዜጠኞቹ የስራ ቦታ ማዘጋጃሉ። ቬንቹራ ኬሪኮ የዓለም አቀፍ ፕሬስ ማህበር የመስራቅ አፍሪካ የመርሃ ግብር ስራ አስኪያጅ ናቸው።
Basically a huge chunk of what we're trying to even continue more.
ይሄ የጋራ የሥራ ስፍራ እንዲሁም የፈጠራ ሥራዎችን ሐሳብ የምናንሸራሽርበት፣ ነገሮችን በአዲስ መንገዶች የምንሰራበት፣ ልንቀጥለው በሚፈልግበት የምንሞክረው ነገር ትልቁ አካል ነው።
የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ግጭትና ጭቆና በየአመቱ በመቶች የሚቆጠሩ ጋዜጠኞች እንዲሰደዱ እያደረጉ ነው ሲል አስታውቋል። ሚሳኮ ኢቶ የዩኔስኮ የተግባቦት አማካሪ ናቸው።
የመገናኛ ብዙሃን ገጽታን ለማዳከም ተብሎ የፖለቲካ ጭቆና፣ የመሪዎች ትንኮሳ፣ የሚጽፉትን ነገር ቁጥጥር የሚደረግባቸው፣ በወንጀለኞች ቡድን የበቀል እርምጃ የሚደርስባቸው ጋዜጠኞች እናንተም አሏችሁ።
ጋዜጠኛ ኢስራ ዳውድን ጨምሮ በሱዳን 8.5 ሚሊዮን የሚሆኑ ሰዎች ባለፈው አመት በግጭት ሳቢያ መፈናቀላቸውን የዩኔስኮ ግምት ያሳያል። ኢስራ ወደ ሀገሯ የመመለስ ተስፋ አላት። እስከዛው ድረስ ግን የሚዲያ ማዕከሉ በስደት ላይ ያሉ ጋዜጠኞች መደበኛ ህይወታቸው እንዲጠበቅ ያግዛቸዋል። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መግቢያችን ላይ ወደ አስተዋወቅ ነው መሰናዶን ሻግራለን። ከሰሞኑ ልክ ያለፈን መጠጥ ጦስ በአስጥቅኝ አቀራረብ የቃኘ የስላው ድሪ አዲስ አበባ ላይ ተካሂዷል። ቅምቀማ የሚል ርዕስ የተሰጠው ድሪ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርቦበታል። ከሰዓሊያኑ መካከል ከተወሰኑት ጋር አጭር ቆይታ አድርገናል።
አዲስ አበባ ከተማ ላይ መናገሻውን ባደረገው አስትሮኖስ የስነ ጥበብ እልፍኝ ውስጥ ቀልብ ሳቢ ስራዎችን ሲሰሩ የባጁ ወጣቶች አመት አልፎ አመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከ10 አመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበረው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል፣ በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ፣ በሽንት ቤት ዙሪያ እና በተለያዩ ርዕሶች ላይ ቢክ ያደረግን። ካልተሳሳትኩ ለ13ኛ ዙር ነው ይሄን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 አመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ 3 ባለሙያዎች መካከል አንዱ ነው።
በየአመቱ በምናቀርባቸው ኤግዚቢሽኖች እኔ በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜም ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀየረ ነው የምንሳው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች ይቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ።
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በእነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበው ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሐሳቦች ስናነሳ በቀላሉ ሐሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ 3 ሰዓሊዎች ነን። ከ3ቱ ሰዓሊ እኔ 10 አካባቢ ደርሶብኝ ሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያወሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀነሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኑዋል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም ሌሎች ተቋማቶች ይህን አዘጋጅቶ ሊሆን ይችላል፣ ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኑዋሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደኔ
በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ በስርዓት ቱሉና ላይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲገልጸዋል።
አብሮ ለሀያ ዓመት በመዝለቅን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ላይኩን ወይ ደግሞ አብሮን እየሰራ ያለው በስርዓት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ለጠራቸው የምንችለው ብስራትና ለይኮነን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማው ደር ያዘጋጅ ሳሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይሳ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሳሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ለተከለት መነሳት አለበት ብሎ ሁሌ ብዙ ሐሳቦች ናቸው። ምናልባት ቀምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሐሳቦች ላይ በጣም ተለገጂ የሆኑ ሐሳቦች ላይ ይሄን ኤግዚቢሽን ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሐሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢቭን ፔንቲንግም በስክላፕቸሩም በሌላውም እነዚህ ሐሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ። እና ይሄንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይሄንን ነገር ሞር ሐሳብን እንዳገር ምን አንጸባርቀበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነችና ብዙ ሐሳቦችን ምን አወራበት ትልቅ መድረክ ነውና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያየ የግል ተቋማትም ቢደገፍ ጥሩ ነው ያስባል።
ባረቄ ጠርሙስ ጥርሱ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቀማው ደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
መሰናዶ ስንሻገር የኦሮሚያ ክልላዊ መንግስት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ ላይ የ8ኛና 6ኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ 12 ተፈታኞች መታሰራቸው ተሰምቷል። ይህን የተመለከተውን ዘገባ ደግሞ ፀሐይ ዳምጦ ታስተማራለች።
የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው 8ኛና የ6ኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታ የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሐረቀሎ ከተማ ነዋሪና የ8ኛ ክፍል ተማሪ የሆነው ወጣት የዘንድሮ ትምህርት የተጀመረው እጅግ ዘግይቶ ባለፈው ማዚያ ወር 2016 ዓመተ ምህረት እንደነበር አስታውሷል።
የዘመኑ ትምህርት የተጀመረው እጅግ ዘግይቶ በሚያዚያ ወር 2016 ዓመተ ምህረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ተፈተናላችሁ ተባለን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በመስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምጻችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይሄው ተበታትነን ከከተማው ወደ ጫካ ሸሽተናል።
የ8ኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በአመቱ 8ኛ ወር ላይ ትምህርት እንድንጀምር የተገደድነው በከተማው ውስጥ የምንገኘውና በቁጥር ጥቂቶች ነን ሲል ሁኔታውን አብራርተዋል።
የምስራቅ ቦረና ደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም፣ መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥናቸው። 12 ተማሪዎች ታስረዋል። የተማሪዎች ቤተሰቦች እንዲሁም መምህራንና እኛም ሸሽተን ነው ያለነው።
ተማሪዎቹ ዛሬም ስጋት ውስጥ ነን ሲሉ ገልጸዋል። ገልጸዋል። የስድስተኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ልባባስ እንደሚችል አመልክቷል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም በአዲስ መልክ ምስራቅ ቦረናን 21ኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎሮዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሐራቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል። የክልሉ መንግስት ለችግሩ ትኩረት ሰጥቶ መፍትሄ እንዲያመጣ ተማጽነዋል። በወረዳው ከተማው ውስጥ
አብራችሁን ስለመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።